ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ አብራችሁን ስለምታመሹ በእጅጉና መሰግናለን። ዛሬ ምሽት ዘለግ ያለውን ጊዜያችንን የምንወስደው በዚህ በዋሽንግተን የማንዴላ ዋሽንግተን መርሃ ግብር ውስጥ ተሳታፊ ከሆኑ ኢትዮጵያን ወጣቶች ጋር የምናደርገው ውይይት ይሆናል። እንግዲህ የዛሬ እንግዶችን ከመሸጋገረ በኋላ አስተዋውቃለሁ። በየአመቱ ከ30 ሺህ በላይ አፍሪካውያን ወጣቶች ዩናይትድ ስቴትስ በሚገኙ እውቅ የትምህርት ተቋማት ሙያዊ የልምድ ልውውጥና ስልጠና ድል በሚሰጠው የማንዴላ ዋሽንግተን ፌሎሺፕ ተሳታፊ ለመሆን ይወዳደራሉ። ከነዚህ መካከል ተመርጠው በመርሃ ግብር ውስጥ የሚካተቱት ግን ከአንድ ሺህ ያነሱ ናቸው። ኢትዮጵያ ውስጥ የነበረውን የጋለ ፉክክር አልፈው ወደዚህ ሀገር ከመጡት ወጣቶች ጋር ዛሬም እናስተዋውቃቸዋለን። የዛሬ እንግዶቼ አቤል ኃይለ ጊዮርጊስና ዶክተር ምስክር ካሳሁን ናቸው። አቤል የምህንድስና ባለሙያ ሲሆን ባምቡላ በተሰኘ ከቀርቀሃ ለስነ ምድር ሆነ ለሰዎች የላቀ ጠቀሜታ ያላቸውን ቁሳቁሶች የሚያመርት ተቋም መስራች ነው። ከዘርፉ ጋር የተገናኙ ስልጠናዎችንና የማማከር ስራዎችንም ይሰራል። ስለ ቆይታውና ተያያዥ ጉዳዮች ያጫውተናል። አቤል እንኳን ደህና መጣህ ወደ ውይይታችን።
አመሰግናለሁ ሀብታሙ፣ እንኳን ደህና ቆየህን።
እጅግ በጣም እናመሰግናለን። እኛም ሌላዋ እንግዳችን ዶክተር ምስክር ካሳሁን ናት። ዶክተር ምስክር የአእምሮ ጤና ስነ ልቦና ሕክምና ጉዳዮችን ከሚመለከቱ ለትርፍ ያልተቋቋሙ እንቅስቃሴዎቿ በተጨማሪ መርሃ ግብሮችን በማስተባበርና በዲጂታል ግብይት ዘርፍም የላቀ ልምድ አላት። ዶክተር ምስክር ግሎባል ኢንስፓየርድ ቮለንቲር በመጻሩ ጂአይቪ ሶሳይቲ ኢትዮጵያ የተባለ የሕክምና ባለሙያዎችን በማህበረሰብ አቀፍ የሰብአዊ ተግባራት ላይ የሚያስተማራ ተቋም አጋር መስራችና ዋና ስራ አስኪያጅ ናት። ዶክተር ምስክር አንቺም እንኳን ደህና መጣሽ።
አመሰግናለሁ ስለጋበዛችሁኝ።
በጣም እናመሰግናለን። እኛም ሁለቱ እንግዶቼ በአሁኑ ሰዓት ኒው ጀርሲ በሚገኘው ሩትገርዝ ዩኒቨርሲቲ ውስጥ ይገኛሉ። የመጀመሪያ ጥያቄ ላስቀድም። እንግዲህ ሁለታችሁም የጋለ ፉክክር አልፋችሁ ነው በማንዴላ ዋሽንግተን መርሃ ግብር ውስጥ ተሳታፊ የሆናችሁት። ተመራጭ አድርጎናል የምትሏቸውን የተወሰኑ ጠንካራ ጎናችሁን ማወቅ እንፈልጋለን። ለዚህ ስኬት ያበቃችሁን ሚስጥሮች በተወሰነ መንገድ ብታካፍሉን እንወዳለን። አቤል ካንተ ልጀምርና በዳኞች ፊት እንድመረጥ አድርጎኛል፣ በዚህ መርሃ ግብር ውስጥ እንድካተት አግዞኛል የምትላቸው እንቅስቃሴዎችህ ምን ነበሩ ሀገር ቤት በነበርክበት ጊዜ?
እሺ፣ አመሰግናለሁ ሀብታሙ። ያው በየአመቱ በአሜሪካ መንግስት ድጋፍ ከአፍሪካ ከተለያዩ አፍሪካ ሀገሮች ወደ 700 የሚሆኑ አፍሪካውያን ወጣቶች እየተመረጡ ስልጠና የሚወስዱበት ፕሮግራም ነው። እዚህ ፕሮግራም ከመሳተፋችን በፊት የተለያዩ የአፕሊኬሽን ፕሮሰሶችን እንደዚሁም የውድድር ሂደቶችን አልፈን ነው እዚህ የመጣ ነው እና እንደዚህ አይነት ነገሮች በሚኖሩ በሶስት ሴክተሮች ላይ ነው አክቹዋሊ ወጣት ባለሙያዎቹ የሚመረጡት። ቢዝነስ ሊደርሺፕ ወይም ደግሞ የግል ስራን የሚመሩ ወጣቶች፣ እንደዚሁም በመንግስት ተቋማት ላይ የተሻለ ስራ የሰሩ ሰዎች እና የሲቪል ተቋማት ላይ ደግሞ ሻይን ያደረገ ወይም ደግሞ የተሻለ ስራ የሰሩ ወጣቶች ናቸው ከሁሉም የአፍሪካ ሀገሮች የሚመረጡት። ስለዚህ እኔም የአፕላይ አድርጌ የነበረው የቢዝነስ ሊደርሺፕ ትራክ ላይ ነው። ምክንያቱም በአሁኑ ሰዓት የራሴን ድርጅት መስርቼ እየመራሁ እገኛለሁኝ በኢትዮጵያ ባምቡላፕስ የተባለው ድርጅት የተለያዩ የስራ እድሎችን በመፍጠር ለኢንቫይሮንመንት ምቹ የሆኑ ፕሮዳክቶችን ውጤቶችን በማምረት እንደዚሁም የተለያዩ ፖዚቲቭ የሆኑ ነገሮችን በማምጣታችን የተሻለ ስራ ሰርታችኋል ተብሎ ታምኖብን እንደተመረጥን ተስፋ አደርጋለሁ።
አመሰግናለሁ አቤል። ወደ ዶክተር ምስክር ልሻገር። ዶክተር ምስክር ውድድሩ እጅግ የጋለና ፉክክር የበዛበት እንደሆነ እናውቃለን ሰምተናልም። ምናልባት በዳኞች አይን ውስጥ ትኩረት አግኝተውልኛል የምትያቸው ሀገር ቤት ውስጥ በነበርሽበት ጊዜ ያቀረብሻቸው የሚተሳተፍሽባቸው እንቅስቃሴዎች ምን ነበሩ?
እሺ፣ አመሰግናለሁ አካሙ። አይ ቲንክ ከሌሎቹ የተሻለ እንድመረጥ ያደረገኝ ብዬ የማስበው በራስ ተነሳሽነት ያደረግኳቸው የተለያዩ ስራዎች ናቸው ብዬ አስባለሁ። እኔ ያለሁበት ትራክ ከአቤል የተለየ ነው። ሲቪክ ኢንጌጅመንት ይባላል እና ህብረተሰብ ላይ በምንሰራው ስራ ምክንያት የተመረጥን ሰዎች ያለንበት ትራክ ነው። ሶ እኔ የምሰራው ከኤንጆ ጋር የተያያዘ ህብረተሰብ ጤና ጋር፣ ነጻ ህክምና መስጠት ጋር የተያያዙ ስራዎች በሙሉ እንድመረጥ አድርጎኛል ብዬ አስባለሁ። በራስ ተነሳሽነት የምናደርጋቸው እንቅስቃሴዎች፣ ፈንድሬዚንግ ኢቨንቶች፣ ህክምና ስፍሮች በነበርኩበት ጊዜ የምሰራቸው የነበሩ አክቲቪቲዎች እንድመረጥ አድርጎኛል ብዬ አስባለሁ።
አመሰግናለሁ። እንግዲህ ሁለታችሁም በአሁኑ ሰዓት በማህበረሰብ ተኮር ምርምር ዘርፍ ስም ባለው ሮትገርዝ ዩኒቨርሲቲ ኒው ጀርሲ ውስጥ ተገኛላችሁ። ቆይታችሁ ምን ይመስል ነበር? በነባር ተሰጧችሁ ላይ የጨመረው ነገር ምን አለ? በዚህ ስልጣና ውስጥ በመሳተፋችሁ ያገኛችሁት ጥቅም ምንድነው? የስካውን ቆይታችሁን እስቲ ባጭሩ አስቃኙን። አቤሎ ዳንተ ለምለጽ
እሺ፣ አመሰግናለሁ። ያው እዚህ ራስከስ ከመምጣታችን በፊትም የተለያዩ ስራዎችን ዘንሳ ነበር። ቀደም ሲል ለመጥቀስ እንደሞከርኩት እዚህ ከመጣሁ በኋላ እኔ በግል ያገኘሁት ነገር ቀጣይ የሚሰራውን ስራ በኢትዮጵያ ውጪ በሌሎች አፍሪካ ሀገሮች ላይ የማስፋት እቅዱ ስላለኝ፣ እዚህ ደግሞ ያገኘኋቸው አፍሪካውያን ወጣቶች፣ እዚህ ያገኘኋቸው አፍሪካውያን ባለራዕዮች ጋር አብረን በመሆን ያለኝን ሀሳብ ወደ መሬት በደንብ ማውረድ እንድችል እጅግ ብዙ መደላድሎችን ፈጥሮልኛል ብዬ አስባለሁ። ሶ ይህንንም ነገር ለማስቀጠል ቀጣይነት እንዲኖረው ራስከስ ዩኒቨርሲቲም በተለያየ መልኩ እንደሚያግዘን ቃል ገብቶልናል። ስለዚህ እዚህ በመምጣት ያገኘሁት ነገር ከሌሎች ሰዎች ጋር ኔትወርክ የማድረግ ከአፍሪካውያን ወጣት ባለራዕዮች ጋር አብረን የጋራ ራዕይ የጋራ ሀሳብ ይዘን እንድንሰራ ረድቶኛል። እሱን ለመግፋት ወደ ውጤት ለማድረስ ደግሞ ተጨማሪ ስራዎችን እንሰራለን ማለት ነው።
አመሰግናለሁ። ዶክተር ምስክር ወደ አንቺ ልምጣና በስካሁን ቆይታሽ ወደ ሀገር ቤት በመተመለሽበት ጊዜ እንድትተገብሪው መነሻ ወይንም የንሸጣ ምንጭ የሆኑሽ አሰራሮችን ወይም የትምህርት ሂደቶችን አይተሽውን እዚህ ባሉት የልምድ ልውውጥ ወቅት የአንቺን ቀልብ የያዙ የተወሰኑ ነገሮች ካሉ ብታካፊኝ።
እሺ። ለእኔ በጣም ጎልቶ የታየኝ አንደኛ በጣም ብዙ ማሰብ እንዳለብን ብዙ አርቀን ለሀገራችንም ከሀገራችንም ደግሞ አልፈን ለአህጉራችን ለአፍሪካ ጭምር ብዙ ማሰብ እንዳለብን፣ ፕላን ስናደርግ በትንሹ መገደብ እንደሌለብን፣ ይሄ ድሪም ሃርድ ድሪም ቢግ የሚባለውን ነገር በጣም ተምሬያለሁ ብዬ አስባለሁ። ስለዚህ ስመለስ በትንሹ ሳይሆን ማስበው በጣም አርቄ አስፍቼ እንዳስብ አድርጎኛል። ሌላው ደግሞ ከአሜሪካን ሲስተም የተማርኳቸው እንደ ኔትወርኪንግ ላይ በደንብ ራስን ማስተዋወቅ ከሌሎች ጋር ወጣ ብሎ በደንብ ገፍቶ ስራችንን የማስተዋወቅ ነገር ከሌሎች አፍሪካን አገሮች ከመጡ ሰዎችም ከአሜሪካኖችም ያየሁት እሱን ነበርና እሱን ይዤ መለሳለሁ ብዬ አስባለሁ። ሌላው የተለያዩ ሊደርሽፕ ስኪሎች ላይ ራስን ለምሳሌ ማወቅ ላይ ለምሳሌ ስትሬንግዛችን ምንድን ነው የሚለውን ነገር እንዴት የተለያዩ ፕሮፖዛሎች እንሰራለን፣ ግራንቶች እንዴት እናገኛለን የሚሉ ጠለቅ ያሉ ቴክኒካል ነገሮችንም አስተምረውናል እና እነሱን ይዤ መለሳለሁ። ከቲሚ ጋርም ደግሞ እነዚህ ነገሮች ላይ ሰራበታለሁ ብዬ አስባለሁ። እንግዲህ እነዚህን ነገሮች ተምሬያለሁ።
መልካም፣ አመሰግናለሁ። አቤል ወደ አንተ ልምጣ። በአንተ መስክ ውስጥ የተለያዩ ቦታዎችን የተመለከትክ በተለያዩ ቦታዎች ላይ የሚገኙ ተቋማትን የጎበኘ ይመስለኛል፣ የተለያዩ ሰዎችንም አግኝተሃል። በስካሁን ቆይታ የአንተን ቀልብ የያዙ የትኞቹ ጉዳዮች ናቸው?
በመጀመሪያ እዚህ ራስከስ ዩኒቨርሲቲ ለመመደብ ምክንያት የሆነን የምንሰራቸው ስራዎች ታይቶ ዩኒቨርሲቲው ደግሞ ስፔሻላይዝ ያደረገባቸው ሴክተሮች ታይተው ለዚህ አፕሮፕሬት ነው በሚል ነው ወደዚህ የተመደብ ነው። እዚህም ከመጣሁኝ በኋላ በጣም ብዙ የሚገራርሙ የስራ ኃላፊዎች ጋር የመገናኘት የአሜሪካን ሲስተም ወደ ኢትዮጵያ ወይም ደግሞ ወደ አፍሪካ በምናመጣበት ጊዜ እንዴት ነው አዳፕት ማድረግ የምንችለው የሚሉ የተለያዩ ነገሮችን በትምህርት ለማግኘት ሞክሬያለሁኝ። ከዛ በዘለለ ደግሞ በቢዝነስ ሊደርሺፕ ላይ አንድ ሜንቶሮች ይመደቡልናል፣ በየሴክተራችን ያሉ ሜንቶሮች። እነዚህ ሜንቶሮች የእኛን ሀሳብ ተረድተው ሀሳባችን ወደ ተሻለ ደረጃ እንዲያድግ የሚያግዙን ሰዎች ናቸው። በእኔ በኩልም የተመደቡልኝ ሜንቶሮች ለእኔ ከምሰራው ስራ ጋር እጅግ በጣም አፕሮፕሬት የሆነ ድጋፍ የሚያደርጉልኝ ሰዎች ሆኖ አግኝቻቸዋለሁኝ። ግንኙነታችን ደግሞ እዚህ የሚቋረጥም አይደለም። ገና ሰፋ ያሉ ፕሮጀክቶችን ለቀጣይ አብረን መስራት የምንችልባቸውን ነገሮች እያመቻቸን ያለ ነው። በጣም ትልቅ ኦፖርቹኒቲ ነው የፈጠረልኝ ኔትወርክ ከማድረግ አንጻር፣ እንደዚሁም ደግሞ ቢዝነሱ የምንሰራውን ስራ ይበልጥ ሻይን እንዲያደርግ። እየሰራን ያለነው ስራ ጥሩ ቢሆንም ኢትዮጵያ ውስጥና አዲስ አበባ ላይ ብቻ መቅረት እንደሌለበት ማመን ችያለሁ። ወደ ሌሎች የአፍሪካ ሀገሮች በማውጣት ብዙ ስራዎችን ብዙ ኢምፓክት በማምጣት ለህብረተሰቡም ተጠቃሚ ማድረግ የምንችልባቸው መንገዶች እንዳሉ ለማየት ችያለሁ። ያገኟቸው ሰዎች እጅግ በጣም ሪሶርስፉል ናቸው። በጣም ለቢዝነሱም ለእኔም እንደ ሀገርም ሊጠቅሙ የሚችሉ ሰዎች ናቸው። ኢትዮጵያውያንም ሆነው እዚህ ሀገር የተለያዩ ስራዎችን እየሰሩ ያሉ በእኔ በምሰራው ስራ ላይ በጣም የተሻለ ነገር የሰሩ ሰዎች ጋር የመገናኘት እድሉ ገጥሞኛል። እሱም ሌላ ኦፖርቹኒቲ ነው። ወደ ሀገር ቤት ስንመለስ እንዴት አድርገን ያንን እናስቀጥላለን የሚለውንም ነገር መስመር እያስያዝን ነው። ሰው ያገኘሁት ነገር እጅጉን ጠቃሚ ሆኖ ነው ያገኘሁት እስካሁን። ጥሩ ነው።
መልካም። ቀደም ብላችሁ የጠቀሳችሁት አንድ ነገር አለ። ከሌሎች የአፍሪካ ሀገራት ከመጡ ወጣቶች ጋር የመነጋገርና ሀሳቦችን የመለዋወጥ እድሉን አግኝታችኋል። በግላችሁ ከሰማችኋቸው የአፍሪካውያን ተሞክሮ እጅግ የተመሰጣችሁበት ይኖር ይሆን? ዶክተር ምስክር፣ ያው መንገድ ላይ ሆነሽ ነው እያናገርሽን ያለሽው፣ ከኋላ አንዳንድ ድምጾች አሉ። ቢሆንም ምናልባት የምትችይ ከሆነ በዚህ ጉዳይ ላይ ሀሳብሽን ብትሰጪን። ከሌሎች የአፍሪካ ሀገሮች ጋር ባለሽ ቆይታ ከሰማሻቸውና ካየሻቸው መካከል።
እሺ፣ አዎ፣ ልክ ነህ። አንድ ኮሚኒቲ ሰርቪስ መስጠት ኒውዮርክ እየሄድን ያለ ነው እና መንገድ ላይ ስለሆንኩ መጣጣሳው ይቅርታ። በጣም ብዙ ኢንስፓይሪንግ የሆኑ ሰዎችን አግኝቻለሁ የሚሰሩ እና በተለይ ደግሞ የኛ ሲቪክ ኢንጌጅመንት ስለሆነ የተለያዩ ቻሌንጆች ላይ የሚሰሩ ስፔሻሊ የሴቶች ጀንደር ቤዝድ ቫዮለንስ ላይ የሚሰሩ ሰዎች፣ በጣም በትልቅ ስኬል አድቮኬሲ ላይ የሚሰሩ ሰዎች ሶሻል ሚዲያን ተጠቅመው አፕሊኬሽኖችን ተጠቅመው የተለያዩ መልእክቶችን የሚያደርሱ ሰዎች አግኝቻለሁ እና በጣም የሚገርመኝ ግን በሀገራቸው ብቻ የተገደቡ አይደሉም። ከሀገራቸው ወጥተው ስለ አፍሪካ ማሰብ የሚችሉ ሰዎች ነው ያገኘሁት እና እነዚህ ለየት ያሉ ተሞክሮች ናቸው ብዬ አስባለሁ።
መልካም። አቤል፣ ወደ አንተ ልመለስና ወደ ሀገር ቤት በቅርቡ ትመለሳላችሁ። ከተመለሳችሁ በኋላ ደግሞ በዚህ ያገኛችኋቸውን ልምዶችና ትምህርቶች በተለያየ መንገድ እንድትተገብሩም ይጠበቃል። አንተ ከምትታወቅበት በተለይ ደግሞ ስነ ምህዳርንም የጠበቀ ለሰዎች ጥቅም የሚሰጡ ቁሳቁሶችን በማዘጋጀት በመንደፍና በማምረት ዘርፍ ዙሪያ ምን ነገሮችን ለማድረግ አስበሃል? ለአድማጮችም ትንሽ አስታውሰን ቀደም ብለህ አንተ ከምትታወቅባቸው ስራዎች መካከል።
እሺ፣ ያው የኔ ድርጅት ባምቡላፕስ የተባለው ድርጅት ቀርቀሃን በመጠቀም የተለያዩ ፕሮዳክቶችን እናመርታለን። ከዚህም ውስጥ የቀርቀሃ ባይስክል፣ የቀርቀሃ ዊልቸር ተጠቃሾቹ ናቸው። ሌሎች ፕሮዳክቶችም አሉን። ይሄንን ቀርቀሃ የመረጥንበት ምክንያት ያው ያለንን ሪሶርስ አንደርስታንድ በማድረግ ሪሶርስ መኖሩ ብቻ ሳይሆን የሜካኒካል ፕሮፐርቲውም ለተለያዩ ነገሮች መስራት የምንጠቀምበት ሆኖ ስላገኘሁት ይህንን ነገር ተጠቅሜ ያለንን ሪሶርስ ተጠቅሜ ያለንን ችግር መፍታት እችላለሁ። ሚሊዮኖች የመንቀሳቀሻ ማቴሪያል ወይም ደግሞ እጦት ምክንያት ሀሳባቸው እንዳይፈጽሙ እክል ፈጥሮባቸዋል እና እኔ የምሰራቸው ስራዎች ሀገር በቀል በሆነ ማቴሪያል፣ ሀገር በቀል በሆነ እውቀት፣ ሀገር በቀል የሆኑ ችግሮችን ደግሞ ራሳችን መፍታት እንዳለብን በማሰብ ነው። በዚህም ብዙ ሰዎች ተጠቃሚ ሆነዋል። ለወደፊትም ሰፋ አድርጌ ማድረግ መስራት ነው የማስበው። ሶ ይህንን ሀሳቤን ይዤ ስመጣ ወደዚህ ወደ ራትገርስ ዩኒቨርሲቲ በዚህ በማንዴላ ዋሽንግተን ፌሎሺፕ 700 አፍሪካውያን ተመጥተዋል የሚል ሀሳብ ቀደም ሲልም ለማንሳት ሞክር ያለው ከዛ ውስጥ 35 አካባቢ የምንሆን ኢትዮጵያውያንን ተመርጠን ወደ አሜሪካ ሀገር መተን ስልጠና በተለያዩ ኢንስቲትዩቶች ላይ እየወሰድን ያለ ነው። ሁሌም ሌሎች ከዚህ በፊት ያለፉ ፌሎዎች ሲነግሩን ኢትዮጵያዊ ሆነን መተን አፍሪካዊ ሆነን ተመለስን ብለው የሚነግሩን ነገር ነበር እና እሱን አሁን በአካል ነው እኔ ሴንስ ያደረግኩት። ምክንያቱም ስመጣ የሆነ ነገር ይዤ አግኝቼ ተመልሼ የምሰራውን ስራ በተቻለ መልኩ መስራት ይችላሉ የሚል ሀሳብ ነበር ይዤ የመጣሁት። እዚህ ከመጣሁ በኋላ ግን ችግር መፍታት ያለብኝ የኢትዮጵያን ብቻ አይደለም፣ አፍሪካ ውስጥ ያለውንም ችግር የመፍታት አቅሙ የመፍታት ኃላፊነቱ እኔ ላይ ነው ያለው። ስለዚህ የአፍሪካን ችግር መፍታት ያለብኝ እኔ ነኝ የሚል የአፍሪካዊነትም ስሜት ጭምር ይዤ እንድመለስ ነው የረዳኝ። ሰው በዚህም ከዚህ በፊትም እንደተናገርኩት ከኢትዮጵያ ባለፈ በሌሎች አፍሪካ ሀገራት ላይ ብራንች አድርገን የመስራት ሀሳቡ ነበረን። እዚህ ከመጣሁኝ በኋላም ደግሞ ባገኘኋቸው ወጣቶች አፍሪካውያን ወጣቶች አማካኝነት ይሄንን ህልሜን ለማሳካት በሩ የተከፈተልኝ ያክል ነው የተሰማኝና በጣም ትልቅ ደስታና ትልቅ ተነሳሽነት ነው አሁን ይሄ ለመመለስ የተዘጋጀሁት።
አመሰግናለሁ አቤል። ዶክተር ምስክር፣ አንቺስ ወደ ሀገር በምትመለሽበት ጊዜ ምን ለመስራት አስበሻል? በተለይ ደግሞ ከምትታወቂባቸው ኃላፊነቶችና ስራዎች መካከል አንዱ በጎ ፈቃደኛ የሆኑ የሕክምና ባለሙያዎችን በማስተባበር የምትሰጧቸው ስራዎች ነው። ስለሱ ስራስ በጥቂቱ ንገሪንና ከሱ ጋር በተያያዘ ምን ነገሮች ለማድረግ እንዳሰብሽ ለአድማጮቻችን ንገሪልን።
እሺ አጣሙ እኔ ተሳራበት ድርጅት ዲቭ ሶሳይቲ ኢትዮጵያ ይባላል የሎካሊ ሬጅስተርድ ሆነ በበጎ ፈቃደኛ ኤንጂኦ ነው። አንድ አመት ተኩል ሆኗል ይሄን መስራት ከጀመርን። ሙሉ ለሙሉ በበጎ ፈቃደኛ ሐኪሞች የሚሰራ ስራ ነው። በየወሩ ነጻ ህክምና እንሰጣለን ከ300 እስከ 500 ለሚሆኑ ሰዎች በአንድ ቀን ውስጥ ነጻ ህክምና እንሰጣለን። የኤችአይቪ ምርመራ ጨምሮ የላብራቶሪ የመድኃኒት መስጠት እንዲሁም ደግሞ የተለያዩ የልብ ህክምና ስክሪን ማድረግ እንደዚህ ሰርቪሶችን እንሰጣለን። እስካሁን ድረስ ወደ 2500 የሚሆኑ ሰዎችን ትሪት አድርገናል። ባለፉት አንድ አመት ተኩል ውስጥ ወደ 800 የሚሆኑ በበጎ ፈቃደኛ የህክምና ባለሙያዎችን ደግሞ አሳትፈናል። ኢቨንቶቻችን ላይ ወደ 14 የሚሆኑ የህክምና ኢቨንቶች ነው ያዘጋጀነው። እንዲሁም ደግሞ የአእምሮ ጤና አድቮኬሲ ላይ ወይም ደግሞ ትምህርት ላይ እንሰራለን። ስመለስ ይህንን በሰፊው እንድሰራ ነው ኢንስፓየርድ ሆኜ የተመለስኩት ማለት ነው። ኒዱ አለ በጣም አገራችን ውስጥ አቅም የሌላቸው ሰዎች ግን ህክምና የሚፈልጉ ብዙ ሰዎች አሉ። በተለይ ህጻናት፣ ሴቶች እና አረጋውያን ይሄ የሚፈልጋሉ። ስለዚህ ከተለያዩ በጎ አድራጎት ድርጅቶች ጋር በሰፊው ይህንን እንድሰራ እንዲሁም ደግሞ የመንግስት አካላትን አፕሮች እንዳደርግ የተለያየ ግል ሴክተር ላይ ያሉ በሙሉ እንዴት አድርጌ በጋራ አምጥቼ መስራት እንደምችል ብዙ ተምሬበታለሁ። ስፔሻሊ ደግሞ እዚህ በነበርኩበት ጊዜ ፐብሊክ ሄልዝ ላይ የሚሰሩ የተለያዩ የመንግስት ባለስልጣናቶችን የግል የኤንጂኦ ላይ የሚሰሩ ሰዎች የማግኘት እድሉ ነበረኝ እና ከእነሱ ቤስት ፕራክቲስ የሚባሉትን ለማየት ችያለሁ። የትኛው ይሰራል፣ የትኛው አይሰራም፣ ምን ማድረግ እንችላለን፣ ከዚህ ወስደን ልምድ ቀጥታ ወደ ኢትዮጵያ ደግሞ ምን ማምጣት እንችላለን የሚሉ ነገሮችን ማየት ስለቻል ተመልሼ በምንሄድበት ጊዜ ከአዲስ አበባ ውጭ ራሱ እንዴት አድርገን ማስፋፋት እንችላለን፣ በተለይ ተፈናቃዮች አሉን፣ ከአዲስ አበባ ውጭ በጣም የህክምና ፍላጎት አለ። ስለዚህ በጎ ፈቃደኞችን ኢንጌጅ እያደረግን የተለያዩ ሴክተሮችን በጋራ እያመጣን እንዴት አድርገን መስራት እንችላለን የሚለውን ብዙ ተጨማሪ ሀሳቦች ይዤ ተመልሻለሁ እና ከቲሜ ጋር ስመለስ በሰፊው ዲስከስ አድርገን ስራችንን ደግሞ አስፍተን እንደምንቀጥል ተስፋ አደርጋለሁ።
እጅግ በጣም አመሰግናለሁ ሁለታችሁንም፣ አቤል ኃይለ ጊዮርጊስ እና ዶክተር ምስክር ካሳሁን የዘንድሮው የማንዴላ ዋሽንግተን ፌሎሺፕ ተሳታፊዎች መካከል ናችሁ። በነበራችሁ ቆይታ የገበያችሁትን ቁም ነገር ለአድማጮች ስላካፈላችሁ በእጅጉ እናመሰግናለን። በተመሳሳይ በሌሎች ጊዜያት በሌሎች ፕሮግራሞች እንደምንገናኝ አስባለሁ። ለአሁኑ በጣም አመሰግናለሁ። መልካም ቀን ይሁንላችሁ። እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በዚህ ሳምንት ኢትዮጵያዊው የፊልም ባለሙያ የሮፍናን 6 የተሰኘ አልበሙን ለቋል። ይቅርታ፣ የሙዚቃ ባለሙያ በሚለው ይስተካከል። በሌላ ዜና ደግሞ በኢትዮጵያ የፊልም ባለሙያ የተዘጋጀ ካንትሪለስ ፊልም የ2022 የኒውዮርክ ፊልም ሽልማትን ጨምሮ ሌሎች 4 ሽልማቶችን ተቀዳጅቷል። ይህንንና ሌሎች የመዝናኛ ዜናዎችን ኤደን ገረመው በመቀጠል ታቀርባለች።
በዚህ ሳምንት ጎላ ብለው ከወጡ የመዝናኛ ዜናዎች መካከል የሮፍናን 6 የተሰኘ ሙሉ አልበም መልቀቅ ነው። ሮፍናን በዚህ አልበሙ 17 ስራዎችን ለህዝብ ያቀረበ ሲሆን ስራዎቹ ሰብአዊነትን፣ የህይወት ጉዞን፣ መንፈሳዊነትን፣ ራስን መጠየቅ፣ ሐሜትን የመሳሰሉ ጥልቅ ሐሳቦችን አካተዋል። ወጋታ አል ሰነይ የተሰኙት ዘፈኖችም በዩቲዩብ ብዙ ጊዜ ከታዩት ስራዎቹ መካከል ናቸው። ሮፍናን በቅርቡ ከዓለም አቀፍ የሙዚቃ ኩባንያ ዩኒቨርሳል ሚውዚክ ጋር ውለታ የተፈራረመ ሲሆን እነዚህ ስራዎች ህጋዊ ፍቃዳቸው በዩኒቨርሳል ሚውዚክ አፍሪካ ስር የተመዘገቡ ናቸው። በትላንትናው ዕለት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ለአርቲስቱ የአልበም መለቀቅ እንዲሁም ደግሞ ከዩኒቨርሳል የሙዚቃ ቡድን ጋር ላደረገው ውለታ የእንኳን ደስ አለ መልእክት በፌስቡክ ገጹ ላይ አስተላልፏል። ሮፍናን እንዲሮፕ ከነቆጣጣር በ2006 ዓመተ ምህረት የመጀመሪያውን ሚክስ ቴፕ ስራውን በክለቦች ማቅረብ የጀመረ ሲሆን ከዛ በኋላም በዲጄነት እንዲሁም በኤሌክትሮኒክስ ዳንስ ሙዚቀኛነትና ዲፕ ሃውስ በተሰኙ የሙዚቃ ስልቶቹ ዝነኝነትን አትርፏል። ከአመት በፊት የለቀቀው 3 የተሰኘው ትውልድን የሚኮረክር በታላቁ ህዳሴ ግድብ፣ በአድዋና በሀገር ፍቅር ዙሪያ የተሰራው ሙዚቃውን ከ3 ሚሊዮን በላይ እይታን በዩቲዩብ ላይ አግኝቷል። በአፍሪካ ካሉ 10 ክሪፕቶከረንሲ ካላችሁ ሀገራት መካከል አንዷ በመሆን ተመረጠች። ቢዝነስ ኢንፎ ኢትዮጵያ በድረገጹ ላይ አይቲ ኒውስ አፍሪካን ጠቅሶ እንደዘገበው ከሆነ ኢትዮጵያ ክሪፕቶከረንሲ የተሰኘውን የበይነ መረብ ላይ መገበያያ ተጠቃሚዎቿ ቁጥር ናይጄሪያ፣ ደቡብ አፍሪካ፣ ኬንያ፣ ግብጽ፣ ታንዛኒያ እና ዲሞክራቲክ ኮንጎን ተከትላ ጋናን፣ ሞሮኮ እና ዩጋንዳን በመቅደም 7ኛ ደረጃ ላይ ተቀምጣለች። ገጹ በኢትዮጵያ ቢትኮይን እና ሌሎች የክሪፕቶከረንሲ ያላቸውና በዛ የሚገበያዩ ከ1.8 ሚሊዮን በላይ የሚሆኑ ሰዎች መኖራቸውን አስተውቋል። ገጹ ይህን ይበል እንጂ ከወር በፊት የብሔራዊ ንግድ ባንክ የሀገሪቱ የመገበያያ መደብ ብር መሆኑን ጠቅሶ በሌላ በልዩ አኳኋን ካልተፈቀደ በስተቀር ቢትኮይንን የመሳሰሉ ምናባዊ የበይነ መረብ መገበያያዎችን መጠቀምን ማገዱን በመግለጫ አስታውቋል። ትሪፕል ኤ የተሰኘውና የክሪፕቶ ከረንሲ ወይም ደግሞ የበይነ መረብ ላይ መገበያያ ተጠቃሚ ሀገራት ዝርዝር በወጣበት ድረገጽ ላይም በክሪፕቶ ተጠቃሚነት ዩናይትድ ስቴትስ እና ህንድ አንደኛና ሁለተኛ ደረጃን ተከታትለው ሲይዙ፣ ካናዳ፣ ጣሊያን፣ ሳዑዲ አረቢያን የመሳሰሉ ባለጸጋ ሀገራቶች ደግሞ ከኢትዮጵያ ኋላ ከ1.5 ሚሊዮን በታች ተገልጋይ በመያዝ ተጠቅሰዋል። በሳምንት ውስጥ ከተሰሙ የመዝናኛ ዜናዎች መካከል ሰባሪ ምላጭ የተሰኘው የኢትዮጵያዊው የፊልም ባለሙያ ውበቱ ሽመላሽ ፊልም ለ2022 የሚቻ ፊልም ፌስቲቫል ላይ መመረጡ ነው። ይህ ፊልም ኢትዮጵያ ውስጥ ለሚደረገው የግርዛት ባህል የሚዘግብ ነው። የሚሻ ፊልም ፌስቲቫል የ2022 ዓመተ ምህረት ትዕይንትም ሰኞ ዕለት በሎስ አንጀለስ ካሊፎርኒያ ሆሊድ ውስጥ የጀመረ ሲሆን በመጪው እሁድ
ላይ ቁሳቁሶችና ለድንኳን የሚያገለግሉ አንድ
ባለሙያ ውበቱ ሽመላሽ ከዚህ ፊልም በተጨማሪም ካንትሪ ለሱመን የተሰኘ በእውነተኛ የስደት ታሪክ ላይ ተመስርቶ የሰራው ፊልም የሆሊድ ጎልድ ሽልማት፣ የኢንዲ ሾርት ፊልም ፌስቲቫል ሽልማት፣ የኤት ኤንድ ሃፍ ፊልም ሽልማት እንዲሁም የኒውዮርክ የፊልም ሽልማቶችን ጨምሮ በአጠቃላይ ከአምስት በላይ ሽልማቶችን ሊቀዳጅ ችሏል። ውበቱ ከጋቢና ቪኦኤ ጋር ስለ እድገቱና ስለ ስራዎቹ ቆይታ አድርጓል። ስለ ፊልም አጀማመሩ እንዲህ ብሏል።
ነጮቹ አቆጣጠር በ2013 ነበር ወደ አሜሪካ የገባው ትምህርት ለመማር ማለት ነው። እና የመጀመሪያ ጊዜ ተመልሼ እንደመጣው ቀጥታ ወደ ሰሜን ተራራዎች ስሄድ ቤተሰብ ጋር ሄድኩኝና እናቴ እንዴት ነው ወደ አሜሪካ የሄደው ከዋለች። እንግዲህ እዚህ ጋር ላስቀምጥሽ እንፈልገው የሄደ ምንድን ነው እናቴ አውሮፕላን ሰማይ ላይ በጣም በሩቁ አይታታቃለች፣ ግን ቀርባ አይታጣቅም። እና በአውሮፕላን የሄድኩ ስላት ጠጋ ብላ እጅዋን ትከሻ ላይ አድርጋ አንተን የሚያክል ሰው እንዴት ነው ከዚህ ትንሽዬ ወስ የሚያክል እቃ ውስጥ ገብቶ መሄድ የቻለው ምናምን አለች ማለት ነው። በእውነቷ ነበር ጥያቄውን የጠየቀችውና እኔ እሱም ገረመኝና ያው እንግዲህ ቀርባ አይታጣቅም ስምስም እንደሚይዝ አይታጣቅም። እና ከዛ አንጻር ምንድን ያደረኩት በሚቀጥለው ተመልሼ ወደ ኢትዮጵያ ስመጣ በሞባይል ራሴን ውስጥ ከ200 ምናምን ሰው ጋር ፕሌን ውስጥ ቀርጬ ውጭንም ቀርጬ ወስጄ አሳየዋቸው ማለት ነው። አካባቢው ጋር ልክ እንዳሳየዋት የሰፈር ሰው የቡና ማጣ የሚያጠጣ ሰው አለ አይደል? የሰፈር ሰው ሰብስባ ቡና ተፈልቶ አጠጡ ምናምን ብላ ጠራችና ሁሉንም አሳያቸው በሚል እኔና ጋበዘችኝ ማለት እንዳሳያቸው። ከዛን ጊዜ ጀምሮ አሜሪካ ያለውን የአኗኗር ዘይቤ በስልኬ ቀርጬ በምስል በማሳየት የእናቴን ጥያቄ መመለስ ከቻልኩኝ ሌላ ማንኛውንም ጥያቄ ምስልን በመጠቀም ወይም ደግሞ የፊልምን በመጠቀም ሌሎች ማንኛውንም አይነት ጥያቄዎች መመለስ እንደምችል ተረዳሁኝና ወደዛ እንደገባ አደረገኝ ማለት ነው።
የውበቱን ሙሉ ቃለ መጠይቅ በተከታዩ ሳምንት ይዘን የምንመለስ ይሆናል። ከአሜሪካ ድምጽ ለተጠናቀረው የመዝናኛ ዘገባ ኤደን ገረሙ ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በሊባኖስ የኢንተርኔት ዋጋ ማሻቀቡን ተከትሎ በዚያ የሚኖሩ ስደተኞች ከቤተሰቦቻቸው ጋር ለመገናኘት አዳጋች እየሆነባቸው ይገኛል። ይህን የተመለከተውን ዘገባ እንግዲህ ወልዴ በመቀጠል ያሰማናል።
ቤት በማጽዳት ስራ የምትተዳደረው ኬንያዊቷ ኖኤል ሙሳንጋ በሊባኖስ ቆይታዋ በአገሪቱ የተከሰተውን የኢኮኖሚ ድቀት፣ የኮቪድ ወረርሽኝና በቤሩት ወደብ የተከሰተውን ከባድ ፍንዳታ የመሰሉ ፈተናዎች አልፋለች። የኢንተርኔት አገልግሎት የሚሰጣት ቴሌኮም ኩባንያ ክፍያዋን በእጥፍ እንደሚጨምር በነገራት ጊዜ ግን ከቤተሰቧና ከስራዋ ጋር ያላት ብቸኛ የመገናኛ መስመር አደጋ ላይ በመውደቁ ስጋት ገብቷታል። በጊዜያዊነት የምትሰራው ስደተኛዋ ኖኤል ሙሳንጋ ገበያዋ ከእጅ ወደ አፍ ነው። የስልክ አገልግሎት ዋጋ እጅግ መቆለል ደግሞ ያላትን ጥቂት የስልክ ደቂቃዎች ለቤተሰብና ለአሰሪዋቿ እንድታከፋፍል አስገድዷታል።
Through the internet you connect with your family, most important your family because you are far away from them.
በኢንተርኔት አማካኝነት ከቤተሰብ ጋር ትገናኛለህ። ከቤተሰብ ብዙ ርቀን ስለምንገኝ እጅግ አስፈላጊ ነው። ስራ ፍለጋንም ከባድ ያደርገዋል። አሰሪዎች በአካል መጥተው አይፈልጉም። ስለዚህ ከበድ ይላል። በሊባኖስ የሚገኙ የስደተኛ ሰራተኞች የወደፊት ዕጣ ምን እንደሚሆን ለመናገር አስቸጋሪ ነው።
የተባበሩት መንግስታት ድርጅት እንደሚለው በሊባኖስ 250,000 የሚሆኑና በአብዛኛው ከሳራ በታች ካሉ ሀገሮችና ከደቡብ እስያ የመጡ ሰራተኞች ይገኛሉ። በአገሪቱ የሚሰሩት ካላፋ በተባለውና ከውጪ የሚመጡ ሰራተኞች ከአሰሪዎቻቸው ጋር ስምምነት በሚያደርጉበት አሰራር ነው። ካላፋ ቀጣሪዎች በሰራተኞቻቸው ህይወት ላይ ከፍተኛ ቁጥጥር እንዲጭኑ አድርጓል ሲሉ የመብት ተሟጋቾች ይናገራሉ። በሊባኖስ ባለፉት 3 አመታት የታየው የኢኮኖሚ ድቀት በእንቅርት ላይ ጆሮ ደግፎ ሆኗል። በኑሮ ውድነቱ ምክንያት ቀጣሪዎች ለሰራተኞቻቸው የሚከፍሉት በአማካይ ከ150 እስከ 400 ዶላር ስለከበዳቸው ሰራተኞቻቸውን መንገድ ላይ ለመጣል ተገደዋል። አንዳንዶቹ ሰራተኞች ጽዳትና ህጻናት ጥበቃ የመሳሰሉትን ስራዎች በግዚያዊነት በመስራት ኑሯቸውን በመግፋት ላይ ናቸው። ይህም ቢሆን ቀላል አልሆነም። የሊባኖስ የገንዘብ አቅም በ95% ሲቀንስ የምግብና የትራንስፖርት ዋጋ ደግሞ በ11 እጥፍ ጨምሯል። አሁን ደግሞ የኢንተርኔት ዋጋ መጨመር ሌላ ፈተና ሆኗል። የስልክ ማስተላለፊያ ጣቢያዎች በስራ እንዲቆዩ የሚያስፈልጋቸው ነዳጅ ማግኘት አስቸጋሪ በመሆኑ ባለፈው አመት የስልክ ተደራሽነት አሽቆልቁሎ ነበር። የስልክ ክፍያ በአገሪቱ የገንዘብ አቅምና በውጪ ምንዛሪ መሰረት እንዲተመን መንግስት መመሪያ በማውጣቱ የመብት ተሟጋቾች እንደሚሉት የተገልጋዮች ክፍያን በአራት እጥፍ አሳድጎታል። በስደተኛው የማህበረሰብ አንቂነትም የምትሳተፈው ሙሳንጋ እንደምትለው የኢንተርኔት ጭማሪ የስደተኛ ሰራተኞችን ህይወት የሚጎዳ ነው።
Lebanon now if you continue sitting here you are wasting your time here.
እዚህ ሊባኖስ መኖር የምትቀጥል ከሆነ ጊዜህንና ጉልበትህን ማባከን ብቻ ነው የሚሆነው። ምንም መልካም ነገር ሲመጣ አይታይም። በጊዜያዊነት ሰርተህ ለስልክ፣ ለምግብ፣ የቤት ኪራይ፣ ጄኔሬተር ስትከፍል ለራስህ የምትቆጥበው ወይም ወደ ሀገርህ ለቤተሰቦችህ የምትልከው አይኖርህም። ስለዚህ ወደ ሀገር ተመልሶ ሌሎች አማራጮችን መመልከት የተሻለ ነው።
ኢትዮጵያዊቷ የስደተኞች ማህበረሰብ አንቂ ጽግሬዳ ብርሃኑ እንደምትለው ደግሞ በተለይ የኮሮና ወረርሽኝ ከባድ በሆነበት ወቅት በቋሚነት በቤት ውስጥ ለሚሰሩት ሰራተኞች የስልክና ገመድ አልባ ኢንተርኔት አገልግሎቶች እጅግ አስፈላጊ ነበሩ።
The one who lives outside, which is the live out workers, they have to have internet 3G.
ከውጭ ሆነው የሚሰሩት ኢንተርኔትና 3G ሁልጊዜ ያስፈልጋቸዋል። ጊዜያዊ ስራዎች ለማግኘት እንዲሁም ከሌሎች ሰዎች ጋር ለመገናኘት መደዋወል አለባቸው። በቀጥታ መደወል አይችሉም። አብዛኞቹ WhatsApp ነው የሚጠቀሙት። ከአሰሪዎቻቸው ጋር ለመገናኘት ኢንተርኔት የግድ አስፈላጊ ነው። ከቤተሰብ ጋር ለመገናኘትም እንዲሁ።
የአገልግሎት ጭማሪው በአሰሪዎቻቸው ከሚደርስባቸው ወከባና ጥቃት መሸሽ የሚፈልጉ ሰራተኞችን ህይወት አስቸጋሪ ያድርጎባቸዋል። በሰራተኞችም ሆነ በትውልድ ሀገራቸው በሚኖሩ ቤተሰቦቻቸው የአይምሮ ጤንነትም ላይም ተጽዕኖ እንደሚኖረው ባለሙያዎች ይናገራሉ። ከ2019 ወዲህ እየጨመረ በመጣው በሰራተኞች ላይ በሚደርሰው ከባና ጥቃት ምክንያት በትውልድ ሀገራቸው ያሉ የነዚህ ሰራተኞች ቤተሰቦች ስልክ ካልተደወለላቸው ትልቅ ጭንቀት ውስጥ ይገባሉ። ሮይተርስ ከቤይሩት ለላከው ዘገባ እንግዶልኝ ነኝ ከአሌክዛንድሪያ ቨርጂኒያ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።